ülkeyimi bedişe.
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ቀን 18 2016 ዓ.ም ምረት የጋቢና ቪኦኤ መሰናዶ ጀምሯል። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያላችሁን ዘና ወደ እናንተ እየመጣነው እንደን ገረሙ መሰናዶን በመምራት ጽዮን ገርማ በዋና አዘጋጅነት ብርሃን ኃይሉ በቅንብሩ አብረናችሁ እናመሻለን። እናንተም አባችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው ዘገባ ነው የምንሻገረው። ዘንድሮ ላይ የከፍተኛ ትምህርት መግቢያ ፈተና ኮስተሉ የማህበራዊ ሳይንስ ትምህርት ዘርፍ ተማሪዎች መካከል ከፍተኛ ሆኖ የተመዘገበው ውጤት 533 ከ600 ነው። ይህንን ከፍተኛ ውጤት ያስመዘገበው ተማሪ ደግሞ ሙሉነህ እንየው ይሰኛል። ደብረ ማርቆስ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ተማሪ የነበረው ሙሉነህ ለላቀ ውጤት ለበቃበት ምስጢርና ከተማሪነት ዘመኑ ጋር የተያያዙ ጉዳዮችን ከሀብታሙ ስዩም ጋር ተጫውቷል። በመቀጠል ይቀርባል።
ሙሉነህ ያው ደስታው ባላለሁ የሐዲስ ዓለማየሁ ቢያዳት ኢንስቲትዩት የሶሻል ሳይንስ ተፈታኝ ተማሪ ነበርኩኝ። ያመጣሁትኝ 533 ነበር።
በጣም አመሰግናለሁ ሙሉነህ። ኢትዮጵያ ውስጥ ከተመዘገበው የማህበራዊ ሳይንስ ተማሪዎች ውጤት ከፍተኛው ያንተ ውጤት ነው። የጥናትና የዝግጅት ምስጢር ምንድን ነበር?
ይህንን ውጤት ሳመጣ እንግዲህ በጣም ለመዘጋጀት ሞክሬያለሁ። በምችለው አቅም ትምህርት ቤቱም የምችለውን ያህል አግዞናል። እንደ ሐዲስ ዓለማየሁ ቢያዳት ኢንስቲትዩት አስቀድመን እንግዲህ ወዲያው ትምህርት እንደጀመርን 2015 እንደገባ ለኢንትራንስ ነበረ ሁለቱንም ትኩረት የሰጠነው እዚያው ተፈታኝ ተማሪዎች። እንግዲህ ከዚህ ተያይዞ ጥር አካባቢ ባለው ቢያንስ አንድ ጊዜ ሁሉን ርዕሱን ቀጣይ ዲቴል የምናየውን ነገር በደንብ ለማየት ሞክረናል። ኋላ እንዳያጠናንቀን ምን እንዳይል ከዚህ ቀጥሎ እንግዲህ ምናልባት በጣም አግዞኛል ያልኩት ነገር ደብረ ማርቆስ ዩኒቨርሲቲ የመጣ መምህር በጋራ እንደዚህ ስልጠና ይሰጠን ነበረ፣ እንዴት ውጤታማ መሆን እንደሚቻል በዚህ ፈተና ጉዳይ ማለት ነው። እሱን ለመጠቀም ሞክሬያለሁ እና ሲሞርክን በደንብ ተጠንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ የነበረ አራት አራት ሁነን እና እሱን ነገር በደንብ ተጠንበታል የሚል ሀሳብ አለኝ።
ሙሉነህ፣ የመጪ ዘመን ህልምህ ምንድን ነው? በትምህርት ገፍተህ መድረስ የምትፈልግበት ቦታ ስፍራ ምንድን ነው?
ቀጣይ ማጥናት እንፈልገው ሁለት የፊልዶች አሉ። ኢኮኖሚክስ ኤንድ ላ ሁለቶችን ማጥናት ፈልጋለሁ። ቦታ ከተባለ ያ እኔ በምችልበት ወይም የምችለውን ከሚያደርስ ለመድረስ ባገኘሁት አጋጣሚ ሁሉንም ለመሞከር ወዳለው ለምሳሌ ስኮላርሽፕ ካገኘሁ ያን አክሰስን ካገኘ አሁን ገጠር አካባቢ ነው ያለው፣ እሱን ማግኘት አልችልም። ቀጣይ እዚህ ነገር ከተሟላልኝ መሞከር ፈልጋለሁ፣ ግን ለጊዜው ማጣን ፈልጋለሁ። ኢኮኖሚክስ እንዳው ነው።
ስለ አስተዳደግህ እስቲ ንገረኝ ትንሽ።
ምዕራብ ጎጃም ጉዞን ተከላይ ወረዳ ነው የተወለድኩት፣ ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤትኛው አቅራቢያ የምትገኝ የገጠር ትምህርት ቤት አለች። እስከ ስድስት ሳሳም ከዛ ነው የገባሁት። አንደኛ ክፍል ነበረ፣ እንደዚህ መዋለ ሕጻናት የሚባል ነገር የለም። ከታ ከስገባው እንግዲህ አጋጣሚ ወደ አንደኛ ክፍል መጨረሻ አካባቢ ከተሻሉ ተማሪዎች መካከል ነበርኩና በዚያው እንግዲህ ቀጠልኩና ሁለተኛ ክፍል ቢያንስ ጥሩ ውጤት መምጣት ቻልኩኝ። በዛ ቀጠልኩ እንግዲህ እስከ ስድስት ጊዜያው ጥሩ ውጤት ነበረኝ። ቀጣይ ስራ ትምህርት ቤት ይባላል። ከእኛ ስልሳን ሰዓት ስራ ኮሎ የሚገኝ ነው። ወደ መስራትና ስምንትን የተማርኩኝ እሱ ጋር ስምንተኛ ክፍል ሳለሁ አጋጣሚ ከኛ በች ቀድሞ የነበሩ ተማሪዎች ወሎ አዳጊ ቤት ተማሪዎች ሂደው ነበር እና እነሱን ስጠይቅ እንግዲህ ውጤታማ ሆነው በዚህ ምክንያት ሂደዋል ሲባል እኔም የተወሰነ አቅሜን ለመሳት ሞክረት ሚዛኔ ወደ አዳጊ ቤት ለመቀላቀል ሐዲስ ዓለማየሁ ልዩ አዳጊ ቤት በእኛ ጊዜ ነው የጀመረ እዛ በች አልነበረ እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ ወሎ አዳጊ ቤት ለመቀላቀል ነበር መጀመሪያ እንግዲህ አስቤ ነበረ። ግን በአጋጣሚ እንደዚህ ጀመረ ሲባል ሁለቱንም ነው የወሰድኩኝ። ማለት በሚኒስትሪ ጥሩ ውጤት ተፈራና ያመጣሁት እዚህ ደግሞ ወዳዳችን ሴት ማስገባት ነበርና ወደሱ እንግዲህ ለመከላከል አስቀድሜ ስለወሰንኩኝ ሁለቱንም ፈተናቸው ነበረ። በሁለቱም ጥሩ ውጤት አመጣሁና አለፍኩኝ። በ2012 ወደ አዲስ አለማ የዩኒቨርሲቲ ሴት መከላከል ችያለሁ ማለት ነው።
ሙሉነህ፣ አሁን ላይ ከፍተኛ ውጤት ያመጣህ የማህበራዊ ሳይንስ ተማሪ ነህ። ነገር ግን በመንገድህ የተለያዩ ፈታኝ ነገሮችን ተመልክተህ አይተህ ሊሆን ይችላል። በስካሁኑ ሂደትህ ፈታኝ የነበሩ ጉዳዮች ምን ነበሩ?
አብዛኛው ኢትዮጵያውያን ተማሪ ያጋጠመን ችግር ኢኮኖሚ ጉዳይ ነው እና እሱ ነገር እኔ ጋር ነበረ። እንደ አብዛኛው ኢትዮጵያውያን ሰዎች ብዙም የተዳደለ ህይወት አይደለም የሚኖሩት እና እሱ ጋር አጋዥ መጽሐፍ ታስላታለህ። እነሱ ነገሮች የማሟላት ነገር የደብተርና እስክሪብቶ ቢችሉ እንኳ እነሱ ነገሮች ቦታ ያሉ ፍላጎቶችን ማሟላት ብዙም አይችልም ነበረ እና እነሱ ጋር ቢያንስ እኔ መገደብ ነበረብኝ። እንዲህ በአቅም መኖር ነው እያልኩኝ እንደዚ አይነት ነገር ነበረ እና ቢያንስ በረጅሙ ላነሳው የምችለው ይሄ ነው። ከታይ ደግሞ ምናልባት ወደ አዳስ ምስል ስቀላቀል የመጀመሪያ ከዚህ ምንም የቤት ልጅ አይነት ነገር ነው ወጣ ብዬ ማለት ነበረ እና ይሄ ከተማሪ ጋር ስቀላቀል እንደዚህ ስል የጋራ ኑሮ ከዛ ነው የጀመርኩት። የሶስቱም እዛ ጋር ጭንቀት እንደዚህ አይነት ነገር ነበረ። ያው እንደ ተማሪ እንዳልገኘ ተማሪ አጋጠመ ነው በእርግጥ እሱ ነገር አጋጥሞ በዛ ሂደት ማለት ቀላል አልነበረ እና እንዲሁም ብዙ ቢያንስ ወደ አስር አካባቢ ተማሪዎች ቢያንስ ምክንያት ወጥ ሄዱ ነበሩ። እሱ ነገር አጋጥሞናል። እንዳጠቃላይ
በተለያየ ጊዜ ግጭትና ጦርነት ባለበት አመት ውስጥ ነው እናንተ ትምህርታችሁን ለመከታተል የሞከራችሁት። እንደዛም ሆኖ ደግን ከፍተኛ ውጤት ለማስመዝገብ ችለሃል። ጫና ነበር ወይ በተማሪዎች በትምህርት ማስተማር ሂደቱ ላይ?
እንደምታውቀው አስቀድሞ ያጋጠሙ ነበሩ። በጥሩ ያጋጠሙ ነበረ። የዝግጅት አካባቢ ያን ያህል የሚባል አልነበረም። በእርግጡ ሶሻል ሚዲያዎች ጋር ነው የተወሰነ ሚዛወር እንደዚህ አይነት ነገሮች አሉ ምናምን የሚባል ነገር እሱንን ወዲያውኑ ትኩረታችንን በግሌ ትኩረትን ያደረጉት ወደ እንዲህ ወደ ምችለው ነገር ወደ ፈተናው ነበር ትኩረትን ያዘርጉት እና ከሱ ነገር ለመገደብ ሞክሬያለሁ። ከዚያ ውጭ ከህብረተሰቡ ጋር ብዙም አንቀላቀልም ነበረ። ከዚያው ከግቢ ውስጥ ነው ብዙ ጊዜ የምንኖረው እና ወደ ትምህርታችን ያተኮር ነው። መጨረሻ ላይ ግን እኛ ፈተና ወዲያው ልንጨርስ አካባቢ ነው እንግዲህ እኛ አካባቢ ግጭት የጀመረው። በተለይ አሁን ያለው እንዳለ ይሄድ ያለው ግጭት እሱ ጋር ናቹራል ሳይንሶችን እየጠበቅን ነበር። ስፔሻል ተፈትነን እዚያው ግቢ ሳለን በላያችን እንደዚህ ሴት በምታ ከባድ መሳሪያ ይተኮስ ነበረ። የዛን እንግዲህ የሆነ ግጭት ነበረን እንግዲህ ስናቋርጠ እኔም ወደ ቤት ስመጣ እንግዲህ የዛን ተበተና ወደ ቤት ስመጣ ብዙ እስከስሳት ምናምን መንገድ በእግሬ የመጣሁበት አጋጣሚ አለ እና የተወሰነ ተጽዕኖ አለው። ግን ያም ቢሆን የወደፊት እያሰቡ ለወደፊት እያሰቡ ጉዞ ለመቀጠል ነው እንግዲህ ያሰብኩት።
በጣም አመሰግናለሁ ሙሉነህ። በእንደዚህ ባለ ሂደት ውስጥ አልፈህ ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ በመሆንህ እንኳን ደስ ያለህ ለማለት እወዳለሁ። በድጋሚ መልካም እድል ሁሉ እንዲገጥምህም እመኝልሃለሁ። ከመላይታችን በፊት የምታስተላልፈው መልእክት ወይንም ቀረ የምትለው ሐሳብ ካለ እሱ ልቀበል።
ተፈታኝ ተማሪዎች ይኖራሉ፣ በግጭት አካባቢ ያሉ ተማሪዎች ይኖራሉ እና ለነሱ የሚሆን ምናልባት እንግዲህ ማለፉ ቁጥር እየቀነሰ እየመጣ ነው። ትንሽ አስቸጋሪ ይሆናል። 3.2% ብቻ ነው ዘንድሮ ያለፈው እና ስስ ነገሮች አሉ። ትንሽ ቤቶችን ያላሰለፉ ችሉትን ያህል ተዘጋጁ። ግጭት ውስጥ ያላችሁ ተማሪዎችም ምናልባት ጊዜ ያልፋል እና አይዟችሁ በርቱ። ያላችሁን ምናልባት ዘንድሮ ተፈታኝ ከሆናችሁም አምና ተፈታኝ የተማራችሁትን ዙራችሁ ለማየት ሞክሩ። ትምህርት ሲከፈት ማለት እወዳለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት የካቢና ቪ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። በብዙ የአፍሪካ ሀገራት የሚበቅለው እንሰት በኢትዮጵያ በተለይም ደግሞ በደቡባዊ የሀገሪቱ ክፍል ለምግብነት ይውላል። እንሰት ድርቅን በመቋቋምና ረዥም ጊዜ በመቀመጥ እንዲሁም ደግሞ አስከፊ የሆነ የአየር ንብረት ቀውስን በመቋቋም ለዕለ ምግብ እየተሰኘ እስከ መጠራትም ደርሷል። በእንሰት ላይ የመመረቂያ ጽሁፋቸውን የሰሩ 3 የሐዋሳ ዩኒቨርሲቲ ተማሪዎች ታዲያ በኢትዮጵያውያን ዘመን አቆጣጣር በ2023 ዓ.ም ተመረጠ ብራይት ማኑፋክቸሪንግ የተሰኘ ተቋም በመመስረት የእንሰት ዱቄትን አብላልተው ለተለያዩ ብስኩቶችና የምግብ ግብአቶች የሚውል ዱቄት በማምረት ለገበያ ማቅረብ ችሏል። ከመስራቾቹ መካከል አንዱ የሆነው እሱ ባለው አለልንጋ ስለተቋሙና ስለያዙትም ቆይታ አድርጌያለሁ። ወደ ቆይታችን እንለፍ። የሐዋሳ ዩኒቨርሲቲ የተፈጥሮ ሳይንስ ተማሪ የሆኑት ሶስት ጓደኛሞች ከአንደኛ አመት ጀምሮ ዶርም በመጋራት የተጀመረው አንድነታቸው የመመረቂያ ጽሑፍ ፕሮጀክት አብሮ እስከመስራት ድረስ ዘልቋል። ለመመረቂያ ጥናታቸው የመረጡት ድርቅ ተከላካዩ እንሰት ከተለመደው የቆጮና የቡላ ምግብነት ውጪ በጥቅም ላይ ይውል እንደሆነ ማየት መቻል ነበር። የጥናት ውጤቱም ብራይት ማኑፋክቸሪንግ የተሰኘ ተቋም በ2013 ዓ.ም እንዲቋቋም ምርዳቱን የተቋሙ አጋር ስራት እሱ አለው አለልኝ ይናገራል።
አህመድ ደሊና ሰለሞን ነገሳ ይባላሉ። የተገናኘ ነው ዘው ከሐዋሳ ዩኒቨርሲቲ ነው። ከፍሬሽ ጀምራን አንድ ላይ የተማርነውና ሐዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪም ያጠናሁት እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫይሮመንታል ያጠናው አንዱ በፕሮሰስም የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው። የቴሲስ ጽሑፋችን ነበር። የፕሮጀክታችን እንሰራነውን ወረቀት ነው በፕሮስፔክት ዴቨሎፕ አድርገን ወደ ካምፓኒ የቀየርነው ማለት ነው።
ወጣቶቹ ከዩኒቨርሲቲ እንደወጡ የስራ ፈጠራ ተቋም እንዴት መመስረት እንደሚቻል ወደ ማጥናት ነው ያቀኑት።
ከተመረቀም በኋላ ቀጥታ ጆይን ያደረግነው ይሄ የኢንተርፕረነርሺፕ ትሮችን ነው ጆይን ያደረግነው። ቀጥታ ካምፓኒ ድሪል የማድረግ ድሪም ነበረን እና እሱ ድሪም ነው እውን ለማድረግ እየሰራ ነው ያለነው ማለት ነው። ብዙ ተግዳሮቶች ገጥመውናል በእውነቱ። እንደ ስታርታፕ ሆነሽ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ ማውጣት፣ ስራውን መስራት ምናምን በጣም ቻሌንጅ ነው። ግን ህልማቸውን የተረዱ ሰዎች ላመሰግናቸው ይወጣሉ። በዚሁም ሐዋሳ ዩኒቨርሲቲ ለዶክተር ሳፈሰ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉ ነበር።
እሱ ባለው ጂአይዚ የተሰኘውን ተቋም ጨምሮ የተለያዩ ድርጅቶች በሚያዘጋጇቸው የስራ ፈጠራ መርሃ ግብሮችና ውድድሮች ላይ በመሳተፍ ከዛ በሚያገኙቸው ገንዘቦች ስራቸውን እንደሚያስኬዱ ይገልጻል። በዋናነት በፋብሪካቸው በኩል እንሰትን ለተለያዩ የምግብ ግብአቶች መጠቀም ወደሚያስችል የምግብ ምርት መቀየር ችለዋል።
በዋናነት ካምፓኒያችን ወደዚህ የገባበት እንሰት አገራችን ላይ እየተሰራበት አይደለም። 20 ሚሊዮን ህዝብ ነው የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው። ግን የቢቢሲ የዘገበውን ዘገባ የትሽ ከሆነ እስከ 100 ሚሊዮን መመገብ ይችላል። እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል እሱን ጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኘ ነው። እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የገበሬውን የኢንካም ጀኔሬሽን ይጨምራል በሚል እሳቤ ካምፓኒያችንን በዛ ኢኒሽቲቭ ቢልድ ማድረግ ጀመሩ።
ብራይት ማኑፋክቸሪንግ ተቋም ምርቶ ሁሉም በሐዋሳ ከተማ ባሉ ትላልቅ መደብሮችና እንዲሁም ወደ አውሮፓ መላክ ጀምሯል። ይሁን እንጂ ለአሁኑ በቂ የሆነ የጥሬቃ አቅርቦት ቢኖርም ስራው እየሰፋ ሲመጣ ግን የጥሬቃ አቅርቦት ተግዳሮት ሊኖር እንደሚችል ስጋት አላቸው።
በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከሐዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ሐዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል እንድናስረከባቸው። ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ኦልሬዲ ማርኬቱ አለ አይፈልግ የለም እና የኛ ፕሮዳክትን በምግብና ጥራት የተረጋገጠ በመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። አሁን ላይ ለቅስጋ ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለ ነው ያለው። ከንትን ደቡብ ውስጥ ቢሆን ማለት ነው አላወቀውም። ምክንያቱም ኢንካም ጀነሬት እያደረገለት አይደለም ገበሬው። አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድራውት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው፣ ያምራል። በጣም በየአካባቢው ቢተከል ሞር በጣም አሪፍ ነው።
በቀጣይ ዓመታት ተቋማቸውን በማሳደግ ኢትዮጵያ ወደ ሀገር ውስጥ ከምታስገባቸው የተቀነባበሩ ዱቄቶች ገበያ መጋራት ህልም ያደረጉት ወጣቶቹ ሌሎች የአፍሪካ ሀገራት ያላቸውን አቅም በመጠቀም እንዲሁም ወደዛ የመስፋፋት እቅድ እንዳላቸውም ይናገራል።
ናይጄሪያም ሳውዝ አፍሪካም ብትሄጂ ላይክ እንደ ጫካ ነው። ፉልስ ባናና ብለው ፎረስት ነው፣ ዝም ብሎ ጫካ ነው አይመገቡት። ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮችን ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዲሊሽስ ነው እንደምታውቀው። እና ያን ነገር ሰው አያውቅም፣ ግንዛቤ የለውም፣ አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለዓለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትም በዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻቸትን ለመስራት እየተንቀሳቀስን ነው የምንገኘው።
እንሰት የአየር ንብረት ለውጥን በመቋቋም ብዙዎችን ሊመገብ የሚችል ልዕለ ምግብ በመሰኘት በተመራማሪዎች ዘንድ ይሞካሻል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እሱ ባለው በጣም ነው ማመሰግነው እንግዳችን ስለሆንክ እስኪ ሁሉ ሰምህን ማነተና የምትሰራበትን ተቋም አስተዋውቀኝ።
አመሰግናለሁ። ስሜ እሱ ባለው አለልኝ ይባላል። የኬሚካል ኢንጂነሪንግ እና የቢዝነስ ማኔጅመንት ባክግራውንድ አለኝ። የምሰራው የራሳችን ካምፓኒ ላይ ነው። ብራይት ስታርች ማኑፋክቸሪንግ ይባላል። ቢዝነሱን ከእንሰት ስታርች ነው የሚያመርተው። እንሰት እዛው አካባቢ በሲዳማ ክልል እና በደቡብ አካባቢ ስለሚገኝ ፓኔችን ያለው ከረንትሊ ሀዋሳ ነው የሚገኘው።
አመሰግናለሁ። እንግዲህ ይሄ ብራይት ማኑፋክቸሪንግ የተሰኘው ተቋም እንሰት ላይ ነው የሚሰራው። ሶስት ጓደኛሞች ናቸው የመሰረታችሁት። የእነሱንም ስም አያይዘህ አስተዋውቅልኝ እና እንዴት የጀመሩት እንደቻላችሁም ንገረኝ።
ካምፓኒያችን እንግዲህ በ2021 ነው የጀመረው። ፓርትነሮች አህመድ ደሌ እና ሰለሞን መገሳ ይባላሉ። የተገናኘ ነው እዛው ከሀዋሳ ዩኒቨርሲቲ ነው። ከፍሬስ ጀምረን አንድ ላይ የተማርነው እና የቴሲስ ጽሁፋችን ነበረ የፕሮጀክታችን እንዶች ነበረ እና ሰራነውን ወረቀት ነው በፕሮስፔክት ዴቨሎፕ አድርገን ወደ ካምፓኒነት የቀየርነው ማለት ነው። ሀዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪም ያጠናሁት፣ እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫይሮንመንታል ያጠናው፣ አንዱ በፕሮሰስም የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው።
መቼ ነበር የተመረቃችሁት? ከዛስ በኋላ የነበረው ሂደት ምን ይመስላል?
ለኢትዮጵያ አቆጣጠር በ2013 ነው የተመረቅነው። ከተመረቅን በኋላ ቀጥታ ጆይን ያደረግነው ይሄ የኢንተርፕረነርሺፕ ትሮችን ጆይን ያደረግነው ቀጥታ ካምፓኒ ቢልድ የማድረግ ድሪም ነበረን እና እሱ ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው።
ምንድን ነው እሱ? እስቲ ህልማችሁ ለምሳሌ አሁን ከእንሰት ስታርች አውጥተን ወይም ደግሞ ስታርች ማለት ኃይል የሚሰጠው ክፍል ነው እሱን አውጥተን ነው የምንሰራው ስትሉ ብዙ ሰው ላይ ረዳው ይችላል እና ድርጅታችሁ ምንድን ነው እሱ የሚያደርገው? እስቲ
ብዙ ጊዜ ስታርች በቆሎ ስታርች አለ፣ የስንዴም ስታርች አለ እና በዋናነት ካምፓኒያችን ወደዚህ የገባበት እንሰት አገራችን ላይ እየተሰራበት አይደለም። ከእንትን እንሰትን እየተጠቀመ ያለው ህዝቡ 20 ሚሊዮን ህዝብ ነው የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው። ግን የቢቢሲ የዘገበውን ዘገባ የትሽ ከሆነ እስከ 100 ሚሊዮን መመገብ ይችላል። እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል እሱን ጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኘ ነው። እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የተሻለ ተጠቃሚ የገበሬውን የኢንካም ጀኔሬሽን ይጨምራል በሚል እሳቤ ካምፓኒያችን በዛ ኢኒሽቲቭ ነው ቢልድ ማድረግ የጀመርነው ማለት ነው።
የእንሰት ዱቄት ነው የምትሸጡት እናንተ ተቋማችሁ? የእንሰት ዱቄት ነው የሚሸጠው ሲባል ሰው ቡላ ነው ቀጥታ የሚያስበው። ከዛ ደግሞ በተለየ ምግብ እንደው ሲበሰልም ይሄ ጠረንም አለው እንሰትና እሱን በተመለከተ እናንተ የጨመራችሁበት ነገር ለስቲ ንገረኝ።
ኢኒሽያሊ ቡላ 90% እንዳልኩሽ ስታርች ነው። ስለዚህ ኢንግሪዲዮች አሉ። ስለዚህ ያን 10%ቱን ሪሙቭ አድርገን ፉሊ 100% ስታርች ወደ ስታርች መስራት የሚገባውን ሙሉ ፊት እንዲያደርግ አድርገን ነው ፕሮዳክቱን ያመረት ነው። ግሉተን ፍሪ ነው። በጣም ሄልዝ በጣም ተፈላጊ ነው። ብዙ ጊዜ እኛ ሀገር ላይ እንዳልሹ ማርኬቱ በደንብ እንትን አይደለም። ጀርመን ክኖ ናቸው የሚጠቀሙት ፕሮዳክታችንን። በጣም ኢኮፒያ የምትባል ፌልድ ሰርቪስ አላለችን እና ጀርመን ሀገር ላይ እንደዚሁ በዩኒቨርሲቲ ያገኘናት ሊንኳን በዩኒቨርሲቲ ያገኘ ነው እና ያ ነው በዋናነት
ወደ ቀጣዩ ጥያቄ ነው የመጣኸው። እንግዲህ ምርቶቻችሁ በሰው ዘንድ ያላችሁ አቀባበል እንዴት ነው? የት የት ላይ ይገኛሉ
ምርቶቻችን? በዋናነት አሁን ላይ በማሳ አድርገን ለማምረት እንትኖችም በስሞል ስኬል ነበር እያመረትን የነበረው። አሁን ላይ እሱን ሆልድ አድርገን በላርጅ ስኬል ለማምረት ከዋሳ ዩኒቨርሲቲ ጋር በመተባበር በፊት በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ሀዋሳ ያሉ ሱፐርማርኬቶች ላይ ኦልሬዲ ዲል አድርገናል እንድናስረክባቸው። ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ኦልሬዲ ማርኬቱ አለ። እዚህ ፉድ አይፈልግ የለም እና የኛ ፕሮዳክሽን በምግብና ጥራት የተረጋገጠ በመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። ስፔሻሊ እንደዚህ ቤኪንግ ኬክ ፋክተሪዎች ላይ የምግብ ኢንዱስትሪ እንትኖች ላይ ግሉተን ፍሪ ትልልቅ ሆቴሎች ላይም እንደዚህ ግሉተን ፍሪ ፕሮዳክቶች ይፈለጋሉ እና ማንኛውም የፍርኖ ዱቄት መሆን በሚችለው መልኩ ለሁሉም ፍርኖ ዱቄት እንደሚሆነው ነው የሚሆነው። የኛ ፕሮዳክት ግን ግሉተን ፍሪ ሄልዚ በጣም
ግሉተን ፍሪ ወይም ደግሞ ከግሉተን ነጻ የሆነ ምግብ ማለት ምን ማለት ነው? እስቲ ትንሽ አንደ ባለሙያ አንተ አስረዳ።
ግሉተን ፍሪ ማለት ላይክ አሁን ለምሳሌ በቆሎ ወይንም ደግሞ ስንዴ አይሻሽ ከሆነ የሚበሉት እንብቶቹ አሉ አይደል? እቺ ፕሮቲን ፓርት አለ፣ እቺ ስኳር ስኳር የሚለው ፓርት እሱ ግሉተን ነው። አሁን ለምሳሌ ጤፍ የለውም፣ ግሉተን ፍሪ ነው ጤፍ። ያቺ ፓርት የለችም። እቺ ሄልዝ አይመከርም፣ ግፊት ላለባቸው ሰዎች፣ ስኳር ላለባቸው ሰዎች። አሁን ስኳር ያለበት ሰው እንደ ዳቦ አይበላም አይተሽ ከሆነ። እና የኛ ፕሮዳክት ላይክ ድንችን ብታይ ግሉተን ፍሪ ነው፣ እንሰትም እንደዛው ግሉተን ፍሪ ነው፣ ካዛባ ግሉተን ፍሪ ናቸው። ለዛ ነው ሞሩፍ ደግሞ ይህ ኒውትሪሽናል እንትኖች ያጠኑ ኤክስፐርቶች በደንብ ያብራሩታል ማለት ነው።
እስቲ ስለ ጥሬ ቃና እንሳ። ብዙ ጊዜ እንሰት የሚተከለው በሰዎቹ ጓሮ ነው። በደቡብ በእርግጥ በጣም በሰፊው ሊተከል ይችላል። ግን እንደናንተ ድርጅት የሚከፍት ሰው ብቁ የሆነ የእንሰት እርሻ አለ ወይ?
በዋናነት አሁን ላይ ከረንትሊ ያለው እሱም ትልቅ ስጋት ነው። እሱም ደግሞ በምንድን ነው እንትን ያለው ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለ ነው ያለው ከረንትሊ ደቡብ ውስጥ ቢሆን ማለት ነው። አላወቀውም፣ ምክንያቱም ኢንካም ጀነሬት እያደረገለት አይደለም ገበሬው። አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድራውት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው፣ ያምራል። በጣም በየአካባቢው ቢተከል ሙ በጣም አሪፍ ነው። ምክንያቱም እኛ ካምፓኒ ወረዳ አንድ ይቆማል፣ ለገበሬውም እንደ አንድ ኢንካም ጀነሬት ያደርጋል። ግን በዋናነት አሁን ላይ ለእኛ እንደ ስታርታፕ ለእኛ ካምፓኒ አሁን ላይ ከረንት ላይ ያለው እንሰት በቂ ነው። ኢትዮጵያ ውስጥ ብቻ ያለ ምግብ ነው እንሰት ማለት። ግን ናይጄሪያም ሳውዝ አፍሪካም ብትሄጂ ላይክ እንደ ጫካ ነው፣ ፎረስት ነው። ፉልስ ባናና ብለው ፎረስት ነው፣ ዝም ብሎ ጫካ ነው አይመገቡት። ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮች ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዲሊሽስ ነው እንደምታውቀው። እና ያን ነገር ሰው አያውቅም፣ ግንዛቤ የለውም። አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለዓለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስት እንደዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራት እየተንቀሳቀስን ነው የምንገኘው። በዚሁ ፈንድ የሚያደርጉ ድርጅቶችም ካሉ በዚሁ አብረን ጆይን እያደረግን ሀገራችንን እንግዲህ ግሪን የማድረግ ስራ ነው የምንሰራው ማለት ነው ወደፊት።
ከዩኒቨርሲቲ እንደወጣችሁም ነው ወደ ስራ የገባችሁት እና እስቲ ያጋጠሟችሁ ተግዳሮቶች ምንድን ናቸው?
ብዙ ተግዳሮቶች ገጥመናል በእውነቱ። እንደ ስታርታፕ ሆነሽ ላይክ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ ማውጣት፣ ስራውን መስራት ሆና በጣም ቻሌንጅ ነው። ግን ህልማቸውን የተረዱ ሰዎች ላመሰግናቸው እወዳለሁ። በዚሁም ሀዋሳ ዩኒቨርሲቲ እነ ዶክተር ታፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉን ነበረ። ከእነሱ ሌተር በማጻፍ ሲስተሙን ቀለል ለማድረግ ሞክረናል። ግን ኦልሬዲ ያለፈ እንትን ስለሆነ አላነሰውም፣ ብዙ እንትኖች አሉ። አሁን ላይ ግን ሲስተሙን እየቀለለ ነው፣ መንግስትም ትኩረት እየሰጠው ነው።
የተለያዩ ተቋማት የገንዘብ ድጋፍ እንዳደረጉላችሁ ከዌብሳይታችሁ ላይ ማየት ችያለሁ እና እስቲ ስለሱም ጥቂት ነገር በለኝ። በውድድር ነው እነዚህ ተቋማት ገንዘቡን የሚሸልሟችሁ ወይስ እናንተ በራሳችሁ እየሄዳችሁ እየጠየቃችሁ ነው?
ኮሌጅ ሲወጡ አፕላይ አድርገን ከዛ ቢዝነሳችንን ፒች አድርገን ነው ገንዘቡን ማግኘት የቻልነው እንጂ ሌላ እንትን በፈንድ ያደረገን ድርጅት የለም። ኖርማል ያለ ፒቸር ጃይዚት የሚባል ድርጅት ነበረ። እሱም ከዩኒቨርሲቲ ጋር ኦርጋናይዝድ በመሆን ኮሎችን አውጥቶ በዛ ቢዝነሳችንን ፒች አድርገን ሳፖርት አድርጎን ፕሮቴክት ዴቨሎፕ እስክናደርግ ድረስም ረድቶን የአይሚሽን ግራንት ሳፖርት ሊያደርገን ችሏል ማለት ነው።
ለምን ያህል ሰው የስራ እድል ፈጠራችሁ? ወደፊት ስልማችሁ ምንድን ነው? አንድ ላይ አድርገህ ንገረኝ።
እስካሁን ላይክ ውስታችንን ቋሚ ሰራተኞች ብለን የተመዘገብ ነው እና ከኛ ነገሮችን ሳፖርት የሚያደርጉን አራት ሰራተኞች አሉን። ወደፊት ግን ዳይሬክትሪም እንዳይሬክትሪም ላይክ የኛ ካምፓኒ እስከ 25 ሰው ያዝ ይችላል። ህልማችን እንሰትን ሮ ማቴሪያላችን ኢትዮጵያ ውስጥ በደንብ እንዲሰፋ ማድረግ፣ ካምፓኒያችንን በየሀገሩ እንዲጠቀም ማድረግ እና ኢትዮጵያ ስታርች 20,000 ቶን ኦፍ ስታርች ኢምፖርት ታደርጋለች እና ከዚህ በትንሹ 20% እኛ ሀገራችን ላይ ማምረት እኛ ሀገር ተኝተንበት ነው የምናደርገው። ብዙ ነገሮች አሉ እና ከዛ በኋላ ካምፓኒያችንን ላውንች ማድረግ አሁን ናይጄሪያ እንደነገርኩሽ ሳውዝ አፍሪካ አይበላ ፎረስት ነው፣ እዛ ሄደን ካምፓኒያችንን ላውንች ማድረግ።
እንግዲህ በጣም ነው የማመሰግነው እሱ ባለው። መልካም የስራ ዘመን እንዲሆንላችሁ ነው የምመኘው።
እኔ አመሰግናለሁ።
የመጨረሻው መሰናዷችን ደግሞ ከአእምሮ ጤና ጋር ይያያዛል። በዩናይትድ ስቴትስ የታዳጊ ህጻናትና የወጣቶች አእምሮ ጤና ሁከት ከአሳሳቢ ደረጃ ላይ እንደደረሰ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ አስታውቋል። በሙያዊ ማብራሪያ ታዲያ የህጻናት የወጣቶችና የአዋቂዎች ልዩ የአእምሮ ህክምና ባለሙያ ዶክተር ቢኒያም ገሰሰን አሉላ ከበደ አነጋግሯቸዋል። ዶክተር ቢኒያም በፔንሰልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ህክምና ክፍል ሊቀመንበርም ናቸው። ወደ ቆይታቸው እንሻገር።
ዶክተር ቢኒያም በቅድሚያ ለጊዜው አመሰግናለሁ።
ክሬስተልኛ አመሰግናለሁ።
በዛሬው የሐኪሙን የጠየቁ ዝግጅታችን በአሁኑ ወቅት በተለይ በታዳጊ ልጆች ላይ በስፋት የሚታዩ የአእምሮ ጤና ችግሮችን ለማየት ነው። እዚህ ዩናይትድ ስቴትስ ውስጥ የተማሪነት እድሜ ክልል በሚባለው ከአንደኛ እስከ ሁለተኛ ደረጃ መገባደጃ እድሜ ክልል የሚገኙ ታዳጊዎችና ወጣቶች እስከ 40 በመቶ የሚሆኑት የከፍተኛ ጭንቀትና ውጥረት ምልክቶችን አሳይተዋል ይላል የዩናይትድ ስቴትስ በሽታዎች መከላከያ እና መቆጣጠሪያ ድርጅት ሲዲሲ የቅርብ ጊዜ ጥናት ውጤት ይጠቁማል። በተለይ ታዳጊዎችና ወጣቶች በዚህ ደረጃ ለነኚህ ከበድ ያሉ የጤና ችግሮች ሊያስከትሉ የሚችሉ ሁኔታዎች የመጋለጣቸው መንስኤ ምንድነው? ዶክተር ቢኒያም ስለ ጥናት ውጤቶች ምን ይነግሩናል?
በጣም የሚያሳዝን ነው ስታቲስቲክሱ። እስከ 40% ድረስ በታዳጊ እድሜ ያሉ ህፃናቶች እና ወጣቶች በአእምሮ በሽታ ይታመማሉ ሲባል በጣም ትልቅ ደረጃ ነው። ይሄን 10 ልጆች ካሉ ከአራቱ በላይ የሆነ ጭንቀት ወይም ዲፕሬሽን ወይም የተለያዩ የሜንታል ኤልነስ የአእምሮ ህመሞች ማለት ነው። እነዚህም እንግዲህ የተለያዩ ናቸው። ሁሉንም በአንድ ላይ ስም ትክክል ላይ መጣ ይችላል። ዋናው በህፃንነት እድሜ እስከ 12ኛ እድሜ ድረስ የተለያዩ በሽታዎች ናቸው። እነዚህም እንደ ADHD ወይም አቴንሽን የማጣት ጭንቀት እስከ 9-10% ድረስ ሲሆኑ አንዳንድ ደግሞ ቢሄቨራል ፕሮብለምስ የሚሏቸው አሉ። ኦፖዚሽናል የመሆን እና እንደዚህ አይነት። ግን ወደ ጉርምስና ሲገባ ደግሞ ከ12-17 ደግሞ የቢሄቨራል ፕሮብለምስ ይቀንስና ዋናው ጭንቀትና ዲፕሬሽን ከዛም ወደ ሰብስተንስ ዩዝ ወደ እጽ ድራግ እና አልኮል ውስጥ የመግባት አዝማሚያዎች አሉ። እነዚህ ነገሮች በልጅነት ካልተታከሙና ጥሩ አይነት አቴንሽን አግኝተው በትምህርት ቤት፣ በቤተሰብ፣ በሐኪሞች አድሬስ ካልተደረጉ የሚያስከትለው ችግር በጣም ትልቅ ነው። ዲፕሬሽን እና የአእምሮ ህመም ዝም ብሎ የማዘን ወይም የመከፋት ብቻ አይደለም። ልጆችን በትምህርት ቤት ስኬታማ እንዳይሆኑ፣ ከትምህርት ቤት እንዲያቋርጡ፣ መጥፎ አይነት ሁኔታዎች ውስጥ እንዲገቡ ይዳረጋል። ከአእምሮ ህመም ጋር ተያይዞ ለምሳሌ የእንቅልፍ ማጣት፣ የእንቅልፍ መዛባት፣ ኢምፓልሲቭ ወይም ሳያስቡት አንዳንድ ነገሮች ውስጥ የማድረግ እና በዛም ሳቢያ ወደ ድራግ ወደ ሌላ ከስርዓቱ ጋር የሚያጋጩ አይነት ጉዳዮች ውስጥ እንደመግባት የናደድ ስሜት እና አግሬሽን ሊያመጡ ስለሚችሉ፣ በዚሁም ደግሞ ልጆች በጥሩ አይነት አድገው በልጅነት ጥሩ ጊዜ አሳልፈው ከጓደኞቻቸው ጋር ጥሩ ጓደኝነት የሚመሰረትበትን ጊዜ አልፈው ወደ ሌላ ወደማይሆን ዝንባሌ ውስጥ እንዲገቡ ያደርጋቸዋል። እና በብዙ ነገር ነው ልጅን አፌክት የሚያደርገው። አእምሮ ህመም ሲባል ዝም ብሎ የአእምሮ ብቻ አይደለም። አእምሮ ህመም ከሰውነት ህመም ጋር የተያያዘ ነው። ራሳቸውን አይዞሌት የማድረግ መጥፎ አይነት ምግቦች በመመገብ ሲሉ ሰውነታቸው የወፈረ አሁን እዚህ አሜሪካ ሀገር እስከ 60% ድረስ ሰው ክብደት አለው። በጣም ወፍራም የመሆን አይነት አለ። እና ይህ እነዚህ ደግሞ ለልብ በሽታ፣ ለደም ብዛት፣ ለስኳር፣ ለሌላም በሽታዎች ይዳረጋሉ። ስለዚህ አእምሮ መሽታ ስንል ዝም ብሎ የአእምሮ ጭንቀት እና ምናምን ብቻ ሳይሆን ከወደፊት ጋር ከልዩ ልዩ የሜዲካል ኮንዲሽኖች ጋር እና ካልታከመ ደግሞ ከድራግ ዩዝ እና ራስን እስከ ማጥፋት ድረስ ይደርሳል።
ከፍተኛ ክብደትን ቀደም ሲገልጹ ከተገቢው ክብደት በላይ የሆኑ ለተደራራቢ ሌሎች የጤና ችግሮች የሚያጋልጡ ሁኔታዎችም በዚሁ የአእምሮ ችግር ሳቢያ ሁኔታዎች ሊመቻችላቸው ይችላል እያሉ ነው።
ልክ ነው። ትክክል ነው። አንዱ የሰውነት ህመም ምክንያት አንዱ ጭንቀት ነው። አብረው የተያዙ ናቸው። ጭንቀት ያለው ሰው ለምሳሌ ስኳር በሽታ ወይም ደም ብዛት ቢኖራቸው ጥሩ ምግብ ካልመገቡ፣ ራሳቸውን ካልተንቀሳቀሱ፣ ስፖርት እና ስትሬሳቸውን ሃንድል በደንብ ካላደረጉ ስኳሩ ከቁጥጥር ውጭ ይወጣል። ኤክሰርሳይዝ አድርገው ጥሩ ምግብ ተመግበው ሰውነታቸውን ክብደት ካልወሰኑት ለስኳር የሚወስዱት መድኃኒት ከፍ ያለ ስለሚሆን የስኳሩ ከቁጥጥር ውጭ ይወጣና በዛ ምክንያት የዛ ኮንሲኩዌንስ ኮምፕሊኬሽኖች ይመጣሉ። ስለዚህ የአእምሮ በሽታ የሰውነት በሽታን ያባብሰዋል፣ ያ የመባባሱ ደግሞ የአእምሮ በሽታ ያባብሰዋል እና ቪሽስ ሳይክል ይባላል። አንዱ አንዱን መጥፎ እያደረገው እያባባሰው ሊሄድ ይችላል።
በዓለም አቀፍ ደረጃም ሁኔታው ያንኑ ያህል የከበደ መሆኑን ጥናቶቹ ይጠቁማሉ። እድሜያቸው ከ10-19 ከሚገኙ ታዳጊዎችና አፍላ ወጣቶች በዓለም አቀፍ ደረጃም ከሰባቱ አንዳቸው ለተለያዩ የአእምሮ ጤና ሁከቶች ይጋለጣሉ ይላል። እንዲሁ በተመሳሳይ ይፋ የተደረገ አንድ ሌላ የጥናት ዘገባ። ስለዚህስ ምን ይሉናል? እንደው ከዩናይትድ ስቴትስ ውጪ ምንም እንኳን እርስዎ የህክምና አገልግሎት የሚሰጡት በዩናይትድ ስቴትስ ውስጥ ቢሆን በሌሎች አካባቢዎች በሌሎች ሀገራትም ባለም አቀፍ ደረጃ ያለው ሁኔታ ምን ይመስላል? ለዚህስ መንስኤው ምንድነው? ለምን ወጣቶችና ታዳጊዎች እንዲህ በበረታ የአእምሮ ህውከት በዚህ ጊዜ መታመም ወይም መጋለጥ ቻሉ?
በጣም ጥሩ ጥያቄ ነው። እንደው በስታቲስቲክሱ የአሜሪካው በደንብ ተጋኒ ይወራልና ይታወቃል እንጂ የአእምሮ ህመም በሽታ በሁሉ ዓለም ውስጥ የተሰራጨ ነው። አፍሪካ ውስጥ ይሄን ያህል አይደለም ስታቲስቲክሱ፣ ግን ህመሙ አለ።
የዛሬ ምስል ላይ ፈጸምን ተናደሩ።